Bambina BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የዛሬ ማክሰኞ ሚያዝያ 22 2011 ዓ.ም ተመረተ ምሽት የጋቢና ቪኦኤ ዝግጅታችንን ጀመር።
ማንነትን መሰረት ያደረገ ጥቃት ደረሰብን ሲሉ በቤንሻንጉል ጉሙዝ ክልል ማምቦ ወረዳ የሚገኙ የአማራ ተወላጆች ገለጹ። የጸጥታ ኃይሉ አካባቢውን ቢቆጣጠርም ከስጋት ልንድን አልቻልንም ይላሉ ነው። የአማራ ክልል መንግስት ምላሽ አለው።
ግጭት ወደ 17 ሰዎች ህይወታቸውን አጥቷል። በሚያዝያ 18 19 እና ሚያዝያ 20 በዚህ ከዚህ ውስጥ 11 የአማራ ተወላጆች ናቸው። 6 ደግሞ የጉሙዝ ተወላጆች ናቸው።
የአማራ ክልል ኮሚኒኬሽን ጽፈት ቤት ኃላፊ አቶ አሰማሃኝ አስረስ ናቸው። በሙሉ ዝግጅቱ ቆየት ብለን ይዘናችሁ እንመለሳለን።
በሌላ ዘገባ የከባድ መኪና አሽከርካሪዎች ጥቃት እየደረሰባቸው መሆኑን በመግለጽ በባህር ዳር የተቃውሞ ሰልፍ አደረጉ።
በመላው ኢትዮጵያ ሹፌር እንደፈለገ መንቀሳቀስ አልቻለም።
እዚህና ሌሎች ለምሽት ያዘጋጅናቸው ቅንብሮችም አሉ። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሀገሪቱ የኢሚግሬሽን ስርዓት ለውጥ እንዲካሄድ ማሳሰባቸው ተነገረ። አስተዳደራቸው ከሜክሲኮ ጋር በሚያዋስነው ድንበር የሚገቡ ፍልሰተኞችን ቁጥር ማሻቀብ ለመቆጣጠር እየሞከረ ሲሆን ፕሬዚዳንቱ ከቀረቧቸው ሀሳቦች መካከል ጥገኝነት ማመልከቻ ክፍያ ማስከፈልን ይገኝበታል። ፕሬዚዳንቱ ጠቅላይ አቃቢ ሕግና የአገር ደህንነት ኃላፊዎች ባስተላለፉት እያንዳንዱ ማመልከቻን ተመልክቶ ውሳኔ ለመስጠት ከሚያስፈልገው ወጪ የማይበልጥ ክፍያ ማስከፈልን ጨምሮ መመሪያዎች እንዲዘጋጁ አሳስበዋል። ጥገኝነት ጠያቂዎች ጉዳያቸው ውሳኔ እስኪያገኝ የሥራ ፍቃድ እንዲሰጣቸው ሲጠይቁ የማመልከቻ ክፍያ እንዲከፍሉ፣ ጥገኝነት ማመልከቻቸው ውድቅ ከተደረገ ግን ወዲያውኑ የሥራ ፍቃዳቸው እንዲሰረዝ ፕሬዚዳንቱ ጠይቀዋል። በሕገ ወጥ መንገድ አሜሪካ የሚገቡ ሰዎች ጉዳያቸው እንዲስተካከል እስኪፈቀድላቸው ድረስ የሥራ ፍቃድ ማግኘት እንዳይችሉም ጠይቀዋል። በቀድሞ ፕሬዚዳንት ባራክ ኦባማ ዘመን የቤቶችና የከተማ ልማት ሚኒስትር የነበሩት ዲሞክራቱ ፕሬዚዳንት እጩ ሁዋን ካስትሮን ጨምሮ የፕሬዚዳንቱን እቅድ ነቅፈዋል።
ዋና ከተማዋ ካራካስ ውስጥ የመፈንቅለ መንግስት ሙከራ እየተካሄደ ነው ሲል ዛሬ የቬንዙዌላው ሶሻሊስት መንግስት ተናገረ። መንግስቱ ይህን ያለው ራሳቸውን የሽግግር መሪ አድርገው የሰየሙት ተቃዋሚ መሪው ሁዋን ጉዌዶ የፕሬዚዳንት ኒኮላስ ማድሮን መንግስት ለመገልበጥ በያዝኩት ጥረት ከጎኔ ናቸው ካሏቸው የጦር ሰራዊት ወታደሮች ጋር ጎዳና ላይ በወጡበት በአሁኑ ወቅት ነው። በዩናይትድ ስቴትስ የሚደገፉት ጉዌዶ ህገ መንግስቱን የሚደግፉ ጀግኖቹ ወታደሮች፣ ጀግኖቹ ሀገር ወዳዶችና ጀግኖቹ ወንዶች እነሆ ዛሬ ለጥሪያችን መልስ ሰጥተዋል ብለዋል። የመንግስት ኮሚኒኬሽን ሚኒስትሩ ሆርሄ ሮድሪጌዝ ዛሬ በአሁኑ ወቅት የመፈንቅለ መንግስት ሙከራ ለመደገፍ አንድ የጦር ካምፕ አጠገብ ያደፈጡ ጥቂት ከሃዲ የጦር ሰራዊት አባላትን ድርጊት ለማምከን እየተንቀሳቀስን ነው ብለዋል። ህዝቡ የመፈንቅለ መንግስት ሙከራውን ለማክሸፍና ሰላም ለማስከበር ከሚንቀሳቀሰው የጦር ሰራዊታችን ጎን ለጎን በከፍተኛ ተጠንቀቅ እንዲቆም እንማጸናለን ሲሉ ሚኒስትሩ አክለው አሳስበዋል። የማድሮ ደጋፊዎች ከጦር ካምፑ ፊት ለፊት ለተሰበሰቡት ተቃዋሚ ሰልፈኞች ላይ አስለቃሽ ጋዝም ተኩሰዋል። ይሁን እንጂ በቴሌቪዥን ሲታይ ወታደሮችና የተቃዋሚ መሪው ጓይዶ ደጋፊዎች በጦር ካምፑ ያለ ስጋት ሲንጎራደዱ ተስተውለዋል።
በስድስት ሳምንት ውስጥ ለሁለተኛ ጊዜ በከባድ ዝናባማ አውሎ ንፋስ በተመታችው በሞዛምቢክ የሰሜናዊ ክፍለ ግዛቷ ህዝብ ዛሬም ተጨማሪ ዝናብና ንፋስ ይደግመናል በሚል ስጋት እየተጠባበቀ ነው። በዝናብ የጎርፍ አደጋ ይባባሳል ተብሎም ተፈርቷል። የአየር ሁኔታ ተንባዮች ትናንት ሰኞና በዛሬ መካከል ካቦ ዴልጋዶ እና ናሞፖላ ክፍለ ሀገሮች ላይ ብዛት ያለው ዝናብ ይወርዳል ብለው ጠብቀዋል። በቀደመው ኃይለኛ ነፋሳማ ዝናብ የሞቱ ሰዎች ቁጥር ወደ 38 ከፍ ማለቱን የሀገሪቱ የአደጋ ስራ አመራር መስሪያ ቤት አስታውቋል።
በተባበሩት መንግስታት ድርጅት በሚደገፈው እንቅስቃሴ በትላንትናው ዕለት ከሊቢያ 146 ጥገኝነት ፈላጊዎችን ወደ ጣሊያን ማጓጓዝ መቻሉን የደረሰን ዜና አስታውቋል። የተባበሩት መንግስታት የስደተኞች ኮሚሽን እንዳስታወቀው ይህ እንደ አውሮፓውያን አቆጣጠር ከ2017 ወዲህ አምስተኛው የስደተኛ ማውጣት እንቅስቃሴ ነው። ከአሁን በፊት ግን ስደተኞቹ የተወሰዱት ወደ ኒጀር እና ሌሎች ሀገሮች ነበር። ዩኤንኤችሲአር ቃል አቀባይ ፌዴሪኮ ፎሲ ስድስተኛውን የማስወጣቱን እርምጃ እጅግ በጣም አጣዳፊ ነው፣ ከጊዜ ጋር እሽቅድምድም ላይ ነን ብለዋል። ሊቢያ እስር ቤቶች ውስጥ በአጣዳፊ መውጣት ያለባቸው 3300 ስደተኞች እንደነበሩ ነው ቃል አቀባዩ የተናገሩት። ትላንት 87 ወንዶችና 60 ሴቶች ሮም ወደሚገኘው የጦር ካምፕ ገብተዋል። ከጠቅላላው 68ቱ ልጆች ሲሆኑ 46ቱ ብቻቸውን ያለ ወላጅ ወይም ሌላ ጠባቂ ያሉ መሆናቸውም ተመልክቷል። ስደተኞቹ ከኤርትራ፣ ኢትዮጵያ፣ ሶማሊያና ሱዳን እንዲሁም ከሶሪያ የተጓዙ መሆናቸውም በዘገባው ላይ ተካቷል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። ዝግጅታችን ይቀጥላል። ወደ ቤንሻንጉል ጉሙዝ ክልል ነው የምናልፈው። በትላንትናው ምሽት በቤንሻንጉል ጉሙዝ ነዋሪዎች ጥቃት እየደረሰባቸው መሆኑን፣ በተለይ ደግሞ የአማራ ክልል ተወላጆች በተለየ በቀስትና በጦር ጥቃት እየደረሰባቸው መሆኑን መዘገባችን ይታወሳል። ማንነትን መሰረት ያደረገ ጥቃት ነው የደረሰብን ሲሉ በክልሉ በጉሙዝና ማንቡክ ወረዳ የሚገኙ የአማራ ተወላጆች ገልጸዋል። የጸጥታ ኃይሉ አካባቢውን ቢቆጣጠርም ከስጋት ልንድን አልቻልንም እያሉ ነው። በትላንትናው ዘገባችን ይህ ግጭት የተከሰተው በተሽከርካሪ ላይ በሁለት ሰዎች መካከል በተፈጠረ ግጭት ጉዳዩ ተዛምቶ ወደ ከፍተኛ ጥቃት መድረሱን ዘግበን ነበረ። በአሁኑ ሰዓት የአማራ ክልል ከፍተኛ አመራሮች ወደ ስፍራው ተገኝተው ውይይት እያደረጉ ነው። ይህንን እያደረጉ ያሉትን ውይይት ዝርዝር መረጃ ለማግኘት ከፍተኛ ጥረት አድርገን ነበር። የስልክ ቁጥሮቻቸው ስለማይሰሩ፣ አንዳንዶቹም ስለማይነሱ ልናገኛቸው አልቻልንም። ከአካባቢው እንደተነገረን በቦታው መብራት አገልግሎት ስለተቋረጠ ስልኮቻቸው ሊሰሩ እንዳልቻሉ ነው። በትላንትናው ምሽት ዘጋቢያችን አስቴር ምስጋናው የአካባቢው ነዋሪዎች አነጋግራ እንደዚሁም የአማራ ክልል ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊን አነጋግራ ተከታዩን ሪፖርት አጠናቅራ ነበር። እሱን አዳምጠን እንመለስ።
ካለፈው ሐሙስ ጀምሮ ነው በቤንሻንጉል ጉምዝ ክልል በተለያዩ አካባቢዎች ግጭት እንደተቀሰቀሰ የአካባቢው ነዋሪዎች የሚናገሩት። ግጭቱ የተከሰተው በግለሰብ ጸብ ቢሆንም ሲውል ሲያድር ግን ወደ ማንነት ጥቃት ዙሯል ይላሉ አቶ ዘመን አስፋው በማንቡክ ወረዳ ቅጥልያ ጀርቴ ቀበሌ ውስጥ የሚኖሩት።
በመኪናና በሰኛው ራዲዮች ነው የምንጀምር ነገሩ የተጀመረ። ህዝቡም ያዘኮለን ወደ አንድ ተሰማራ። ስራ እንደወጣ ሳያስበው ወዛደርና ባለመኪና ተጣላ። ወዛደሮቹ ሲያንገራግሩ ይዝምር ሁለት ያስክልና አንዱ ባለመንስቶች እንደደረሰው ልንጀቱ።
ሌላው በዚህ ወረዳ ቆጣ ቀበሌ ቡልቡል በሚባል ጎጥ የሚኖሩት አቶ ውበቱ ፈጠነ እንደሚናገሩት ደግሞ ግጭቱ ከተፈጠረ ቀን ጀምሮ 3000 የምንጠጋ አማራዎች መኖሪያችንን ለቀን ሜዳ ላይ ነው ያለ ነው ይላሉ። ጥቃቱን እየፈጸሙብን ያሉት የጉምዝ ተወላጆች ሲሆኑ እያባባሱት ያሉት ደግሞ አመራሮች ናቸው ይላሉ።
ችግሩ የተፈጠረው አመት ለታ ማታ ጀምሮ ነው። ዛንና ብስን ዘለ ማህድረ ወጣ ሰውን ምንጥለው ነርገ ሰውንም ምንጥለው ነርገ ሰውንም ከአምስት ሰዓት በኋላ በቃ አንስተው ውይይት እንዳደረጓቸውና ትናንትና ስነት የለም ከፈለ መነሻለ እና ተከላና እስከ 3000 ምን ህዝባለ ህዝባውን እንዳለ ህፃናሉ ተፈጣሉ እንደለለ እንደተጠየለ ወአትም እንዳለ በካዛሮ ይያለ ያለከተለ ያለ 120 130 ያለ ተፈጥቷል በርግጠኝነት ማለት ነው።
ይሄንን ችግር እየፈጠሩ ያሉት እነማን ናቸው?
ታማራሩ እንደውም እንደርኩም ያረግ ስለ ወጣ እንደዛ አይነት ተፈታ መካረ እየፈጠሩ እየፈጠረካ ያለውን ነገር የሚያከይድ እና ያማራሩ ነው ከታይ ደግሞ ያለው የተወከሉ ትነሱ ለማን ነው ከወዳ ከወዲ በቃ የኛ ሽመር ራሱ ገጀራ ዘብይታይ ማለት ነው የምንሰራበት መስራችን ራሱ ለምን ትዘለስ ነው ይባል ግን ይሄ ብሪካ ጉልጉል ወጣ ካፍራ ሰዳ መጣ ተወሮ ካራታቶ መካረ ይዞ ትይታቶ ነው የሚሉሽ።
አሁን ችግሩ የተፈጠረው ያልከኝ ከሐሙስ ለት ጀምሮ ነውና ከቀን ወደ ቀን መሻሻል እያሳየ ነው የጸጥታው ሁኔታ?
ከቀን መሻሻል ሳይሆን ከቀን እንደውም በቃ እየተባባሰ እዚህ አካባቢ ያለው ውስጥ ነው ትምራፉ ተቆሞ ሰዎች አሉ ያለውን ችግር እናንተ በቃ ተረጋግተን እያለችው አስተላልፉ ለሚያሉ መከላከያዎች ጊዜ ተፈጠረ ችግር የለም ወይም ብሎ ፈርቶ ነው ሰው የወጣ ነው ይባል ግን በቃ በቃ ከውስጥ ራሱ ሰው ቢገባውን መከላከያ ሲገባ ራሱ ሽቃው እንዴት እንደማስብ ወይም ገብቻ
አሁን በአካባቢው ልዩ ኃይል ወይም ደግሞ መከላከያ አልገባም
መከላከያ ያለ ልጅ ላይ ልጅ ገባ ሌላ ቦታ ነው ችግር ያለ ምናምን እያለ ሌላ ሰፈር ያለ ሰው ወስዶ ማለት ነው የሆነ እርድ ምናምን ነገር ሁላ እየሰረቱ ወደዛ ቦታ ነው ያሉት። እኛ ላይ አሁን ፌደራል የሚባሉ ተወሰኑ አንዳስራሉ የሆነ ትንሽ ሜካም ባለ ጉዛት ተፈግተል መጣ አነስናም ነው ልጅ ላይ ስመጣ ራሱ እዚህ አይቆም።
ችግሩ የተከሰተው ሌላ ቦታ ነው ብሎ የሚሰዷቸው እነማን ናቸው?
ያው እዚሁ አካባቢ ያሉት ማለት ነው አመራሮች አለው የለ እነሱ ናቸው በቃ እዚህ ቦታ ላይ ፈርተው ነው እነሱ ወጥተው እየተሰባሰቡ እንጂ ችግር አልተፈጠረም። ካሁን ባልሞተም ገና እዚህ ቦታ ቦታ ሲፈርተው ነው እንጂ ችግር ያለ ወደዛ ነው ብለው ወስዶ በቃ ለእነሱ የሆነ ነገር እኛ ጋር እንዳይደርስና ችግር እንዳይፈታ የሚያደርጉት ማለት ነው።
ግን ችግሩ እናንተ ጋር አለ ሰው እየሞተ ነው።
ዛሬ አሁን ራሱ ጠዋት ሁለት ሰው ሞቷል። ምን እናንተ አሁን ፌደራሎች ሲሄዱ አንስተውት እንደጣሉ ሳይታወቁም ዛሬ ራሱ አሁን ሁለት ሰው ሞቷል
በጉዳዩ ዙሪያ ማብራሪያ እንዲሰጡኝ የቤኒሻንጉል ጉሙዝ ክልል የሰላምና ግንባታ ጸጥታ ቢሮ ኃላፊ አቶ አበራ ባይታን በስልክ ለማነጋገር ያደረኩት ሙከራ አልተሳካም። ከዚሁ ጋር በተያያዘ ግን የአማራ ክልል ከፍተኛ አመራሮች ዛሬ ወደ ስፍራው አመርተዋል። የጉዞውን አላማ እንዲያስረዱኝ የአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አሰማኝ አስረስን በስልክ አነጋግሬያቸው ነበር።
ሚያዝያ 17 ቀን 2011 ዓመተ ምህረት በመተከል ዞን ዳንጉር ወረዳ አይስካ ቀበሌ ላይ በሁለት ግለሰቦች መካከል በተፈጠረ ግጭት ምክንያት የኛው ግጭት ሰፋ ብሎ ወደ ማንነት ጥቃት በማደጉ በዚህ ግጭት ወደ 17 ሰዎች ህይወታቸውን አጥቷል። በሚያዝያ 18 19 እና ሚያዝያ 20 በዚህ ከዚህ ውስጥ 11 የአማራ ተወላጆች ናቸው፣ 6 ደግሞ የጉሙዝ ተወላጆች ናቸው። በስፋት ትንሽ ሰፋ ያሉ አካባቢዎችን የመያዝ አዝማሚያ ነው ያለው። ዞሮ ዞሮ ግን በዋነኛ ምትግጭቱ የተከሰተባቸው እና በጣም ተስፋፍቶ ብዙ ሰውም ህይወቱ ያለፈበት ማለት ነው ተፈጥሮች እዚሁ ቅድም ያልኩሽ ቀበሌዎች አካባቢ ነው። ችግሩን በዘላቂነት ለመቅረፍ አሁን ደግሞ ወደ መረጋጋት እንዲመጣና ተጨማሪ ሰዎች እንዳይፈናቀሉ ለማድረግ ከሁለቱም ክልሎች አመራሮች ነው ወደ ቦታው ለምክንያት ዝግጅት እያደረጉ ነው ያሉት። ይህንን ችግር የሃይማኖት አባቶችን የሀገር ሽማግሌዎችንና አጠቃላይ ማህበረሰቡን በማነጋገር ወደ ቀደመ ሰላማዊ እንቅስቃሴ አካባቢዎችን ለመመለስ ነው ጥረት የሚያደርገው። ይሄ የሉካን ቡድን የፌዴራል መከላከያ ሰራዊትና የፌዴራል ፖሊስ አካባቢውን ስጋት ላይ ያሉ ሰዎች ካሉ የእነሱን ደህንነት የማስጠበቅ ስራ ነው እየሰራ ያለው።
ቀደም ብለው እንዳነሱት ልዩ ኃይልም ሆነ መከላከያ ገብቷል ወደ ቦታው እየተባለ ነው። ግን ከጥቂት ደቂቃዎች በፊት ያናገርኳቸው ሰዎች ግን ምንም አይነት መረጋጋት እንደሌለ ነው።
እኛ ያለን ያው አካባቢውን ለማረጋጋት እና ይሄ ግጭት ከተከሰተ በኋላ የተወሰነ መረጋጋት ያሳየው በፌዴራል መከላከያ ሰራዊት ነው ማለት ይቻላል፣ በፌዴራል ፖሊስም ጭምር። ግጭቱ ቢረጋጋም ግን ስጋቶች አሉ በየቦታው። ይህንን ስጋት ለመቀልበስ ዞሮ ዞሮ አሁንም ቢሆን የፌዴራል መከላከያ ሰራዊት እና የፌዴራል ፖሊስ የማይተካ ሚና ነው ያላቸው። ግናቸው አጠናክረው እንዲቀጥሉ አሁንም በተደጋጋሚ ከእነሱ ጋር ግንኙነት እናደርጋለን።
ከዚህ በፊት በተደጋጋሚ አመራሩ ከአመራሩ ጋር የውይይት መድረክ እንዳደረገ እናውቃለን። አሁንም የጥቃቱ ሰለባ እንደሚናገሩት ከሆነ እያባባሱት ያሉት አመራሮች ናቸው እያሉ ነው። እና ከዚህ በፊት እርቅ አልወረደም ማለት ነው?
ከጀርባ ሆነው ሰዎች እዛ ተረጋግተው እንዳይቀመጡና ስጋት ላይ እንዲወድቁ ከዛም እንደውም አዛኝ መስለው በማበረታታት እንሸኛችሁ ወይ ወደ ሀገራችን ትሄዳላችሁ የሚል አንዳንድ ወረዳዎች ላይ ያሉ አመራሮች ሰዎችን እንደሚያናግሯቸውና አማሮቹን ማለት ነው እንደሚያናግሯቸውና ለማፈናቀል መንገድ ለመጥረግ የሚሰሩ አካላት እንዳሉ መረጃዎች አሉ። እና ይሄ እንዳይሆን ነው አሁን የፖለቲም ክልሎች የተወጣጣ አመራር ወደ ቦታው እንዲንቀሳቀስ ጥረት እየተደረገ ያለው። ቅርቡ እንጅባራ ላይ የቤኒሻንጉል ክልልና የአማራ ክልል አጎራባች አካባቢዎች ላይ ያሉ ወረዳዎች ላይ ያሉ ነዋሪዎች ውይይትና የህዝብ ለስኩንኝነት ተደርጓል። ሁለቱም መልሰ መስተዳድሮች በነበሩበት እዛ ላይ ተስማማ ነው። በፍቅር ከመኖር ውጭ ሌላ አማራጭ የለንም። ስለዚህ ወደ በሰላም በፍቅር እንደ ድሮ በመቻቻል የሚኖርበትን መንገድ ነው የምንፈልገው።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ቀጣዩም ዘገባ ወደ አማራ ክልል ይወስደናል። በመላ ሀገሪቱ በሹፌሮች ላይ እየደረሰ ያለውን ግድያና አፈና መንግስት እንዲያስቆም የሚጠይቅ ሰልፍ በባህር ዳር ከተማ ተካሂደዋል። ሰልፉን ያካሄዱት የከባድ መኪና አሽከርካሪዎች ሲሆኑ መንግስት ጥቃቱን ካላስቆመ ስራ እናቆማለን ሲሉም ተደምጠዋል። የክልሉ ሰላምና ደህንነት ቢሮ በበኩሉ ችግሩ በቅርቡ መፍትሄ ያገኛል ሲል ተናግሯል። አስቴር ምስጋናውን በድጋሚ ዘገባውን ታሰማናለች።
ቁጥራቸው 200 የሚጠጉ የከባድ መኪና አሽከርካሪዎች ትላንት በባህር ዳር ከተማ ፍትህ ለሹፌሮች የሚል መፈክር በማሰማት ሰልፍ አካሂደዋል።
ስሜ ሰጡ ብርሃን ይባላል። በመላ ሀገሪቱ በኢትዮጵያ ያው በሹፌሮች ላይ እየደረሰ ያለ ችግር አለ። ይሄ ችግር ድሮ የነበረ ቢሆንም አሁን ግን ህልውናችን አደጋ ላይ በሚጥል መልኩ ወጥን መግባት እንዳንችል በሚያደርግ መልኩ ህይወታችን እስከ መጥፋት በሚያደርስ መልኩ በመምጣቱ ሰልፍ ልንወጣ ተገድናል። በተለያዩ ቦታዎች እገታዎች አሉ። አፈናው ግድያን የጨመረ አፈና አለ። ሹፌሩ ይታገታል። ነዳጁ የጫነው ነዳጅ ይሸጣል። ሹፌር በሚዲያ የሚጣልበት አለ። ከዛ ውጭ በተለያዩ የሀገሪቱ ክፍሎች በኢትዮጵያ ነው፣ በመላው ኢትዮጵያ ሹፌር እንደፈለገ መንቀሳቀስ አልቻለም።
የከባድ መኪና አሽከርካሪ ወጣት ሙላቱ አሰፋ የችግሩ ገፈት ቀማሽ እንደሆነና ገንዘብ ከፍሎ እንደተለቀቀ ይናገራል።
የደረሰብኝ ችግር ጥር 11 ወይም የጥምቀት ዕለት ከአዲስ አበባ ወደ ዳንሻ ጭኜ እየሄድኩ ነበር። ከቀኑ በስድስት ሰዓት አካባቢ አስቆሙን። እኔንም ረዳቱንም አስወረዱን። በአንደኛው በኩል ገብተው መኪናውን ሞተው አጠፉት። እዛ በኋላ እኛን እዛ ላይ አገቱን። ገንዘብ ካልተከፈለ መውጣት አይቻልም ብሎ ኦልሞስት 200 ሺህ አካባቢ ጠየቀ። 10 ቀን ምናምን የሚሆን እዛ ቆይተናል እኛ። በኋላ ጓደኞቻችንም እና ሌሎም አንዳንድ ማህበረሰቡ እንትን ባዋጣው ገንዘብ ያንን ገንዘብ ተከፍሎ ወጥተናል።
ወጣት ሰጡ ብርሃን እንደሚለው መንግስት በሹፌሮች ላይ እየደረሰ ያለውን አፈናና ግድያ ካላስቆመ ስራ ለማቆም እንገደዳለን ነው ያለው።
የጸጥታ ኃይሉ በመቶ ሜትር ርቀት ቁጭ ብሎ እያየ አንድ ጓደኛችን አሁን የታገተው ሲያስቆሙት ተንደርድሮ ቤት ውስጥ ገባ። የጸጥታ ኃይሉ የገባበትን ቤት ሰዎች ይዞ እስከ መጨረሻው ድረስ አጥፊዎችን ለመያዝ አልተራመደም። ከ10 በላይ ሹፌር ታግቷል። ከሳምንት በፊት 100 ሺህ ብር ከፍለን ያስለቀቅነው ጓደኛ አለና 150 ሺህ ብር ከፍለን ያስለቀቅነው ጓደኛ አለን። እዚህ የቆመ ልጅ አለ። ይሄን ብር ምን ከፍለው ዙረን አዋጠን። ሌባ በአደባባይ 150 ሺህ ብር በጥሬ በሻንጣ በሚቀበልበት አገር ላይ ነው ያለ ነው እኛ። ስለዚህ ሹፌር ምንም አይደለም ብሎ መንግስት በቃ አምኗል ነው። እኛ ደግሞ ከማቆማችን በፊት የሚጎዳው ሀገር ነው የምትጎዳው፣ ህዝብ ነው የሚጎዳው። ያን ግምት ውስጥ ከተን ያው እየሰራነ እንጠይቅ በሚል ዛሬ ሰላማዊ ሰልፍ ወጠናል። ለወደፊቱ ግን መብታችን ለማስከበር መንግስት ችግሩን በአፋጣኝ ካልፈታ ማህበር መስርተናል፣ አቋቁመናል። ስራውን የማቆም ውሳኔ ላይ ደርሰናል መንግስት እልባት ካልሰጠ።
የአሽከርካሪዎችን ጥያቄ በመያዝ ወደ ክልሉ ሰላምና ደህንነት ግንባታ ቢሮ አመራው። ቢሮ ኃላፊው ብርጋዴር ጄኔራል አሳምነው ጽጌ የሹፌሮች ጥያቄ ትክክል መሆኑን አምነው አፋጣኝ መፍትሄም ይሰጣል ብለዋል።
ማንም ከህግ በላይ አይደለም፣ ማንም ከህዝብ ደህንነት በላይ አይደለም። ስለዚህ እነኚህ ኃይሎች አጋጣሚን ተገን በማድረግ ሁኔታዎችን ክፍተት በመጠቀም እየወሰዱት ያለ እርምጃ ነው። በዚህ ምክንያት ደግሞ ግለሰቦች ሳይሆን የሀገር ኢኮኖሚም ተስተጓጉሏል፣ ተጎድቷል። ዜጎች ዋስትና አጥተዋል። ዜጎች ውሎ መግባት ሁሉ ተቸግረዋል። ይሄ ህዝቡ በአደባባይ የነገሩም እውነታ ነው። ይሄ ቢሮ ያውቃል ይሄንን። ስለዚህ ይሄን ሁኔታ አሁንም አጠናክረን ይዘን በቅርብ ጊዜ ይህንና ሌሎችንም ጉዳዮች ግምት አስገብተን የምንወስዳቸው ተከታታይ እርምጃዎች ይኖራሉ።
በቅርቡ በባህር ዳር ከተማ አንድ የነዳጅ ጫኝ አሽከርካሪ ሹፌር ተገድሎ መገኘቱ የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። አድማጮች፣ ተከታዩ አጠር ያለ ዘገባችን በኢትዮጵያ በተለያዩ አካባቢዎች ያለውን የኑሮ ውድነት በጥቂቱ የሚያሳይ ይሆናል። በዚህ ባለፈው ሳምንት በተከበረው የፋሲካ በዓል ላይ የገበያ ሁኔታ ምን ይመስላል? እንቅስቃሴው እንዴት እየተካሄደ ነው? ንግዱስ? ዋጋውስ? ሲሉ ዘጋቢዎቻችን ወደ ተለያዩ ስፍራ ተንቀሳቅሰው የገበያውን ሁኔታ ጠይቀው ነበር። በተለይ በድሬዳዋ ከተማ የሚገኘው ዘጋቢያችን አዲስ ቸኮል በተለምዶ ቀፊራ እየተባለ በሚጠራው የገበያ ቦታ ተዘዋውሮ የኑሮ ሁኔታ እንዴት ነው ሲል ነዋሪዎቹን ጠይቋቸዋል። አንድ ኪሎ ሽንኩርትና ቲማቲም በመቶ ብር ጭምር እየተሸጠ እንደሆነ በጣም ውድ መሆኑን ጠቅሰውለት ነበር። ይህንን መነሻ አድርጎ አንድ ባለሙያ አነጋግሮ አጠር ያለ ዘገባ ልኮልናል።
ይህ የዋጋ ጭማሪ እንዴት ሊከሰት ቻለ? ምንስ መደረግ አለበት? ብለን በቢዝነስ አስተዳደር የሁለተኛ ዲግሪ የሰሩትንና የቪታ ውሃ ሽያጭና ገበያ ጥናት ኃላፊ የሆኑትን አቶ ሰለሞን ብዙንን አናግረናቸው ነበር።
እንግዲህ በትክክለኛ መንስኤው ይሄ ነው ለማለት ጥናት ያስፈልጋል። እርግጠኛ ለመሆን ግን ከዚህ ከበዓል ጋር ተያይዞ በአብዛኛው የሚከሰተው የዋጋ ጭማሪ በየጊዜው የሚከሰት ነው። በተለይ ደግሞ ዘንድሮ በጣም ከፍተኛ ጭማሪ ነው ያሳየው እና አንደኛው መንስኤ ብዬ የማስበው በገበያ ውስጥ ተወዳዳሪ ሆኖ በተመጣጣኝ ዋጋ አማራጭ ምርት የሚያቀርብ አለመኖር። ለምሳሌ የሸማቾች ማህበር አለ። ይሄ የሸማቾች ማህበር በዓሉን ታሳቢ አድርጎ ዝግጅት አድርጎ እነዚህን በበዓል ወቅት ሊጨምሩ የሚችሉ ምርቶችን ከእንስሳትም ጋር ከዶሮም ጋር የተያያዘ ነገር ተዘጋጅቶ ይህን ነገር የማቅረብ አማራጭ ቢኖር ኖሮ ይሄ የዋጋ ጭማሪ እዚህ ደረጃ ላይ ላይደርስ የሚችልበት እና በተለይ ለተጠቃሚው አማራጭ የሚሆንበት እድል ነበር። ሌላው እንግዲህ በዓሉን እንደ ጥሩ አጋጣሚ የመጠቀም ፍላጎት ያለ ይመስለኛል። ለዚህም አንድ መነሻ የሚሆነው በተለያየ መልኩ በበዓል ወቅት ከፍተኛ ዋጋ ጭማሪ እንደሚደረግ ቀደም ሲል የሚታዩ ምልክቶች ነበሩ። እነዚያ ምልክቶች ቀስ እያለ በተለይ በነጋዴው ማህበረሰብ በኩል ይህን እድል ለመጠቀም የሚታዩ ጥረቶች ነበሩ። ይሄ ዋጋውን ወደዚህ ደረጃ እንዲያባብስ ያደረገው ይመስለኛል።
አንዳንድ የኢኮኖሚ ባለሙያዎች የገበያ ግምት ወይም ስፔኩሌሽን እንደዚህ ለዋጋ መናር በራሱ መንስኤ ይሆናል ይላሉ። እኛም ላይ ደግሞ ምናልባት ሶሻል ሚዲያ ይከታተሉ ከሆነ ከሳምንት በፊት ጀምሮ በሬ 98,000 ብር ተጠየቀበት እየተባለ ሲነገር ነበረ። እዚህ ድሬዳዋም ላይ ደግሞ አሁን ከ240-280 በኪሎ የሚሰጠው ስጋ 400 ሊገባ ነው እየተባለ ሳምንት በላይ እንደዚህ ሲወራ ነበር። እነኚህ ነገሮች ለጭማሪው መንስኤ ሊኖረው ይችላል? እንደዚህ አይነት የግምት ወሬዎች ለዋጋ ጭማሪ መንስኤ ሊሆኑ ይችላል ብሎ ይገምታሉ?
አዎ፣ ግፊት የፈጠረ ይመስለኛል። ይሄ ከተጨባጩ ነገር አንጻር ሳይሆን ከነዚህ ስፔኩሌሽኑ ጋር ተያይዞ ይሄ ከፍተኛ ግፊት ገበያው ላይ የፈጠረ ይመስለኛል። ምክንያቱም በተለይ በተጨባጭ እንደ አንድ ምሳሌ የማነሳው ከ3 ወይም ከ4 ዓመት በፊት ይመስለኛል የስጋ ገበያ ጋር ተያይዞ የተሰራ ጥናት ነበር እና በሽያጭ በቀጥታ እንስሳቱን በመግዛት እና በመሸጥ መሀል የሚገኘውን ትርፍ የተመለከተ ዋጋ ለመወሰን የተደረገ ጥረት ነበር እና በዛ ሂደት የታየው ምንድን ነው? ከትክክለኛው ከተጨባጩ ነገር አንጻር የሚመጣው ዋጋ ምንም የማይገናኝ መሆኑን ነው ያ ጥናት ያሳየው። ለምሳሌ በበሬ ዋጋ ላይ ከእጥፍ በላይ የሆነ ትርፍ እንደሚገኝ ነው ያ ጥናት ያመለከተው።
ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ።
ከአሜሪካ ድምፅ ራዲዮ የሚተላለፈውን የጋቢና ቪኦኤ መሰናዶን እያዳመጣችሁ ያላችሁት። አሁን ደግሞ ከሀገራችን እንሻገርና ወደ ኬንያ እናቀናለን። ቀጣዩ ዘገባ ምን እንደሆነ እንግዲህ ጽዮን ትነግረናለች።
አዎ፣ እንግዲህ ወደ ኬንያ ስንሻገር 90% ዜጎቿ የእጅ ስልክ ባለቤት በሆኑባት ኬንያ የቴክኖሎጂ ፈጣሪዎች ወጣቶች ወደ ግብርናው ዓለም እንዲቀላቀሉ የሚያነሳሱ በእጅ ስልክ ላይ የሚጫኑ መተግበሪያዎችን ለመስራት እየጣሩ ነው። ከእነዚህ መተግበሪያዎች አንዱ የሆነው ዲጂ ካው የተሰኘው የግብርና መረጃዎችን የሚያዳርስ አውታር ገበሬዎችን እያገዘ መሆኑም ተሰምቷል። ሳራ ኪማኒ ከናይሮቢ የላከችውን ዘገባ ሀብታሙ ስዩም ወደ አማርኛ መልሶታል።
በማዕከላዊ ኬንያ የምትኖረው ፔኒና ዋንጃ ካለባለሙያ ድጋፍ ከብቶችን ለማርባት ያለውን ልፋት ታውቀዋለች።
Growing up in a farm where
ገጠር በማድግበት ወቅት እንደ ነገሩ የተያዙ ሁለት ላሞች ነበሩን። ሁለት ኩባያ ወተት ብቻ ነበር የሚሰጡን አስታውሳለሁ። በተገኘ ጊዜ ሁሉ ይታለቡ ነበር።
Could be milked anytime.
ተለማማ ጅግብርና ባለማያ ሆና በምትሰራበት ጊዜ ፔኒና የመረጃ ክፍተት ለገበሬዎች ማነቆ መሆኑን ተረዳች። የግብርና ስራቸውን የሚዘሩት በግብሪው ጣ መሆኑን አጤነች። የዚህ አሰራር ውጤቱ ዝቅተኛ ምርት ነበር።
It's a gap that I saw.
ያለውን መረጃና መሬት ላይ የሚታየውን ሳነጻጽር ክፍተት እንዳለ ነው የተመለከትኩት። መንግስታችን ለ4000 ገበሬዎች አንድ የግብርና ባለሙያ ብቻ ነው የመደበው። በርግጥም ይሄንን ችግር የሚፈታ ሁነኛ አገልግሎት ነበር።
For these critical services.
በዚህ ወቅት ነው እንግዲህ ዲጂካው የተሰኘው የእጅ ስልክ ላይ መተግበሪያ አፕሊኬሽን የተጸነሰው። ዲጂካው የግብርና ባለሙያዎችን ምክር ያዘ መተግበሪያ ነው። ገበሬዎች አስፈላጊ የቀን ክትትሎችን በቀላሉ እንዲከውኑ ያግዛል። ስታንሌ ካማኦ ከተጠቃሚዎቹ አንዱ ነው።
They got a platform on the app.
በመተግበሪያው ላይ የተለያዩ ጥቃሚ ማዕቀፎች አሏቸው። ለምሳሌ ላሟ የምትወልድበትን ቀን ለማስላት የሚጠቅም መመዝገቢያ አለ። በቀደመው አሰራር ይሄን የምናደርገው አድካሚ በሆነ ልማዳዊ አቆጣጠር ስልት ነው።
እንዳለም ባንክ ማስታወሻ ከሆነ 80% የኬንያ ህዝብ በአናሳ የግብርና ስራ ላይ የተሰማራ ነው። ዲጂካው በመስኩ ያለውን የውቀት ክፍተት በቴክኖሎጂ ድጋፍ እንዴት ማጥበብ እንደሚቻል ማሳያ ነው። ከዚህ ባሻገር ደግሞ ስራ አጥ ኬንያ ወጣቶች ወደ እርሻ ስራ እንዲያቀኑ ሌላ ማበረታቻም ነው። ቦኒፌስ አኩኩ የመረጃና መገናኛ ባለሙያና የዚህ ሐሳብ ደጋፊ ናቸው።
Research says that the average age of a
አጥኚዎች እንደሚሉት የአንድ ኬንያዊ ገበሬ አማካይ ዕድሜ 60 ዓመት ነው። ይሄ ማለት ለጡረታ የቀረቡ ሰዎች የተሰማሩበት ነው እንደማለት ነው። የህዝባችንን አስተሳሰብ መቀየር አለብን። ወጣቶች በግብርና ሥራ እንዲሰማሩ ማነቃቃት አለብን። ያለበለዚያ እነዚህ የቴክኖሎጂ ውጤቶች ፋይዳ ያጣሉ።
Otherwise, if that does not change, the uptake of this technology will be zero.
መረጃዎች ለሚሊዮኖች በሚዳረሱባት ኬንያ የእጅ ስልኮች ላይ ያነጣጠሩ መፍትሄዎች አበረታች ቅቡልነት አላቸው። ፔኒና እንደምትለው እሷ ያዘጋጀችውን መተግበሪያ 3500 ገበሬዎች እየተጠቀሙበት ነው።
አፍሪካን አግሪካልቸር ማስት ቢ ዲስራፕትድ።
የአፍሪካ ግብርና ስር ነቀል ለውጥ ያስፈልገዋል። ሌላ አማራጭ የለንም። በቴክኖሎጂ አንለውጠውም ብንል እንኳ የአየር ንብረት ለውጥ ግብርናውን እየቀየረው ነው።
ኦልሬዲ ክላይሜት ዲስራፕቲንግ ኢት።
ማንበብና መጻፍ ለማይችሉ ገበሬዎች ዲጂካው የተሰኘው መተግበሪያ በድምጽ መረጃ የሚያቀብል አገልግሎትን አካቷል። ፔኒና ይህ አገልግሎት እድሜያቸው ለገፋ ገበሬዎች ደጋፊ ሆናቸዋል ብላ ታስባለች።
ሀብታሙን እናመሰግናለን። የጋቢና ሙዚቃ ምርጫ አለው።
ሚካኤል በላይነ ባላለው እና ይህ ምርጫ ለጋቢና ቪኦኤ አድማጮች ነው። መመርጥላችሁ ዘፈን አብረን ተጉዘናል ሁሉም ትሪዮናል የሚለው ነው። ይህ የምመርጥላችሁ ምክንያት ከዚህ በመጠታ ወዳቸው ብዙ ዘፈኖች አሉ። ባደግ ግን ዛሬ አሁን ካለንበት ሁኔታ አንጻር እና እንደ አንድ የኢትዮጵያ ሕዝብ አብረን ረጅም ጉዞ ተጓዝን። አሁን ያለው ነገር ደግሞ አልፎ ሁሉም ጥሩ እንደሚሆን የሆነ እምነት ስላለኝ ያንን ለማስተላለፍ ሁሉም ጥሩ ይሆናል አብረን ተጉዘናል ይላልና ከቦብ ማርሊ ዘፈን ላይ የተቀዳ ነው። ትንሽ ወደ እኛ እንዲመለስ ተደርጓል። ኦሪጂናል ጸሐፊው የዚህና ወደ እኛ የመለሰው ደረጀ መኮንን ነው። በህይወት የለም አሁን። ታዋቂ በጣም ሙዚቃ የሰራው እሱ ነው። አመሰግናለሁ።
አድማጮች የእኛም የዛሬ ጋቢና ቪዮ ጉዟችን በዚሁ ተጠናቋል። ሚካኤል በላይነህን በጣም እናመሰግናለን።
አስተያየቶች ቢኖሯችሁ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ደግሞ ሞክቢል ያበሩ።
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። ደህና ደሩ።
Zamano tilan ayeno zanin nyami vejje nyami honen sukachi oh.